ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአማራ ሕዝብ ባለፉት ጊዜያት በማኅበራዊ በምጣኔ ሀብትና በፖለቲካዊ ጉዳዮች ኮስሶ እንዲታይ በሐሰተኛ የፈጠራ ታሪኮች ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭትን ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች።
ወጣቱ በአብዛኛው ሥራ ፈት እንዲሆን ባልባሌ ቦታ ጊዜ እንዲያሳልፍ፣ ሕዝባችን በረሃብ በግጭትና በበሽታ ታጥሮ እንዲኖር፣ ትልቁ ሕዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል።
ከወጣቶቹ አንዱ ቴዎድሮስ ጌታቸው ነው ሲናገር የሰማነው። በዕለቱ አብይ ርዕስ ይዘነዋል።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የዛሬ ማክሰኞ ታህሳስ 2 2011 ዓ ም ምሽት አስተናጋጆች ሰሎሞን አባተና
ሰለሞን ክፍሌ ነን። አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት።
የሶማሊያው ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ከሥልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋ ቢስ ነው ሲሉ አንድ ከፍተኛ ባለሥልጣን መግለጻቸው ተሰምተዋል። ጥያቄው ላይ ፈርመዋል ከተባሉ 92 እንደራሴዎች 14ቱ ስማችን የተጠቀሰው በሐሰት ነው፣ ፊርማችንንም ደብዳቤው ላይ አላኖርንም ሲሉ ዛሬ ተቃውሞ ማሰማታቸው ተገልጿል። በመሆኑም ከትናንት በስቲያ ለፓርላማው አፈ ጉባኤ የቀረበው ሰነድ የፓርላማ አባላት ቁጥርን ስለማያሟላ ተቀባይነት የሌለው መሆኑን የምክር ቤቱ አስተዳደር ዳይሬክተር አብዲ ካሪም ሐጂ አብዲ ቡህ ባወጡት ደብዳቤ አመልክተዋል። ፕሬዚደንት ፎርማጆ ኢትዮጵያ የሶማሊያን ወደቦች መጠቀም እንድትችል የሚፈቅድ ሰነድ ከኢትዮጵያና ከኤርትራ ጋር ተፈራርመዋል ሲሉ የተወሰኑ እንደራሴዎች የተፈራረሙበትን ፕሬዚደንቱን ከሥልጣን የማስወገጃና ክስ የመመስረቻ ጥያቄ ስምምነቱን የሀገሪቱን ሉዓላዊነትና ብሔራዊ ደህንነቷን አደጋ ላይ የሚጥልና ድብስብስ ብሎታል። በሌላም በኩል የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞቹን ለሚያስተናግዱ ጎረቤት አገሮች መርጃ የሚውል የ5.5 ቢሊዮን ዶላር ድጋፍ እንዲሰጠው ጠይቋል። ሊሳ ሽላይን ከጄኔቫ ለአሜሪካ ድምፅ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የተባበሩት መንግስታት ድርጅት አሁን 8ኛ ዓመቱን በያዘው ቀውስ ሳቢያ ለተፈናቀሉ በሚሊዮኖች ለሚቆጠሩ ሶርያውያን ጥገኝነትና ጥበቃ ለመስጠት ፈቃደኛ የሆኑትን ቱርክን፣ ሊባኖስን፣ ግብፅና ኢራቅን አመስግኗል። የእነዚህ ተጎራባች አገሮች ምጣኔ ሀብትና ልማት ግን ለሶርያውያኑ ፍልሰተኞች በሚያወጡት ወጪ ሳቢያ ክፉኛ ይጎዳል። የዓለሙ ድርጅት እንደሚለው በሶርያ የእርስ በርስ ጦርነቱ ከተቀሰቀሰ ጀምሮ የስደተኞችና የሚኖሩባቸው ማኅበረሰቦች ሁኔታ በእጅጉ ተበላሽቷል። ከሰባ እስከ 80% ያህሉ ስደተኞች የሚኖሩት ከድህነት ደረጃ በታች ነው። ሕፃናት መማር አልቻሉም። አብዛኞቹ የሚኖሩት ራሳቸውንና ወላጆቻቸውን ለመርዳት ሲሉ አላቅማቸው እየሠሩ ነው። የተባበሩት መንግሥታት የመካከለኛው ምሥራቅና የሰሜን አፍሪካ ስደተኞች ጉዳይ ዳይሬክተር አሚን አዋድ ሲናገሩ የሶሪያው ጦርነት በአብዛኛው አብቅቷል ማለት ይቻላል፣ ሁኔታዎች እየተሻሻሉ በመምጣታቸውም አንዳንድ ስደተኞች ወደ ሀገራቸው በመመለስ ላይ ናቸው ብለዋል።
ወደ ሶሪያ ሲመለሱ አገር ውስጥ ብዙ እንቅፋቶች አሉ። እናም እነዚህን እንቅፋቶች በማስወገዱ ረገድ ለመርዳት እና የተሻለ ሁኔታ ለመፍጠር ከሶሪያ መንግሥትና ከዓለም አቀፉ ማኅበረሰብ ጋር እየሠራን ነው። ያ እስኪሆን ድረስ ለጋሾች አብረውን እንዲቆዩ በድጋሚ እንጠይቃለን።
አዋድ አክለው ግን ሶሪያ አሁንም እንደ ኢድሊብና ሌሎች ከተሞች ግጭቶች እየተካሄዱበት በመሆኑ ሙሉ በሙሉ ተረጋግታለች ማለት አይቻልም ብለዋል። በመሆኑም የስደተኞቹ ቀውስም አላበቃም። በዚህም ምክንያት በጎረቤት አገሮች የሚገኙ ሶርያውያንና አስተናጋጆቻቸው የዓለም አቀፉን ኅብረተሰብ ድጋፍ ይሻሉ ሲሉ አስረድተዋል። በዩኤንኤችሲአር መግለጫ እንደ አውሮፓውያን ዘመን አቆጣጠር ከ2016 ዓ ም ወዲህ 117,000 ስደተኞች ወደ ሶሪያ ተመልሰዋል። ይህ አሃዝ ግን አሁንም በስደት ከሚኖሩ 5.6 ሚሊዮን ጋር ሲነጻጸር አነስተኛ ነው።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከ ፊታችን ታህሳስ 12 የተቆረጠለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዴሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ሲወያዩ አርፍደዋል። የውይይታቸው ሐሳብ ፕሬዚደንት ዶናልድ ትራምፕ ቀደም ሲል ላቀዱት በሀገራቸው የደቡብ ድንበር ላይ የግንብ አጥር ለማቆም የሚያስችላቸውን በጀት ለማግኘት የመጨረሻ ጥረታቸው እንደሆነ ተገልጿል። በሪፐብሊካን እንደራሴዎች አብላጫ ተይዞ የቆየው የተወካዮች ምክር ቤት ከአዲሱ የአውሮፓ ዓመት አንስቶ የበላይነቱን ለዴሞክራቶቹ የሚያስረክብ ሲሆን ፕሬዚደንቱ ከመጪው ተከታታይ በዓላት በፊት በጀቱን አጸድቀው መንግሥቱን ከመዘጋት እንዲጠብቁት እየጣሩ መሆናቸውም ተነግሯል። በመጪው ዓመት ውስጥ ከሜክሲኮ ጋር የሚያዋስናቸውን የድንበር ግንብ ለማቆም የጠየቁት የ5 ቢሊዮን ዶላር ወጪ እንዲጸድቅላቸው ለማድረግ የሚያስችል የመደራደሪያ መስኮት ይኖር እንደሆነ ለመምከር ከአሁኖቹ የሕግ መምሪያውና የሕግ መወሰኛው የህዳጣኑ መሪዎች ናንሲ ፐሎሲና ከቼክ ሹመር ጋር ነው ፕሬዚደንቱ ዛሬ የተነጋገሩት። ባለፈው ምርጫ ዴሞክራቶቹ የተወካዮች ምክር ቤቱን አብላጫ መቀመጫ በመቆጣጠራቸው ምክንያት ሚስ ፔሎሲ የምክር ቤቱ አፈ ጉባኤ ሳይሆኑ እንደማይቀሩም ጠንከር ያሉ ትንበያዎች ይሰማሉ። ዴሞክራቶቹ ለሚስተር ትራምፕ የደቡብ ግንብ ብዙም አድናቆትና ቀልብም እንደሌላቸው አብርትተው ይናገራሉ።
ለዲሞክራሲያችን ዘብ እንቁም ያሉ 44 የዩናይትድ ስቴትስ የቀድሞ የሕግ መወሰኛ ምክር ቤት አባላት ሀገራቸው አደገኛ ሲሉ ወደ ጠሩት ምዕራፍ እየተሸጋገረች እንደሆነች ገለጹ። የሁለቱም ፓርቲዎች አባላት የሆኑት የቀድሞ ሴናተሮች በዛሬው የዋሽንግተን ፖስት እትም ላይ ባወጡት የጋራ መልእክታቸውን ያዘለ ጽሑፍ የሕግ የበላይነት፣ ሕገ መንግሥቱ፣ ገዢ ተቋሞቻችንና የሀገራችን ብሔራዊ ደህንነት ተደቅነውባቸዋል ያሉት ብርቱ ፈተና እያሳሰባቸው መሆኑንና በዚያ ምክንያት የአሁኖቹ እንደራሴዎች የፓርቲ አባልነትና ታማኝነታቸው ሀገራቸውን ከአደጋ በመጠበቅ መንገድ ላይ ሊቆምባቸው አይገባም ሲሉ ጥሪ አስተላልፈዋል። ጽሑፉን ካወጡት የቀድሞ ሴናተሮች መካከል ዲሞክራቶቹ ጆን ኬሪ፣ ቶም ዳሽል እና ክሪስ ዶድ እንዲሁም ሪፐብሊካኑ ጆን ዋርነር፣ ሪቻርድ ላጋር እና ቼክ ሄግል ይገኙበታል።
በሌላ በኩል የዩናይትድ ስቴትስን ሪፐብሊካን ፓርቲ ክበቦች ሰርጋ በመግባት ለሞስኮ መረጃ ታቀብል ነበር የተባለች ሩሲያዊት የጥፋተኝነት እምነት ቃሏን ለፍርድ ቤት እንደምትሰጥ ትናንት ከአቃቢያን ሕጉ ጋር ስምምነት ላይ መድረሷን የፍርድ ቤት ሰነዶች አሳይተዋል። የሰላሳ ዓመቷ ቡቲና ባለፈው ሐምሌ ተይዛ እስካሁንም እስር ላይ የምትገኝ ሲሆን የተከሰሰችበት ጭብጥ በይፋ ባይነገርም ነገ ረቡዕ ዋሽንግተን ውስጥ ዳኛ ፊት እንደምትቀርብ ተገልጿል። ቡቲና ትጥቅ የመያዝ መብት ስትል በጠራችው ድርጅት አማካይነት ዩናይትድ ስቴትስ ውስጥ ብርቱ ነው በሚባለው ብሔራዊ የነፍጥ ማኅበር አማካይነት ሪፐብሊካን ፓርቲውን አሜሪካ ውስጥ በስፋት የማስተዋወቅ ሥራ ስትሠራ እንደነበር ተነግሯል። ተከሳሿ ከማኅበሩ ጋር ግንኙነት ካለው ሪፐብሊካን ቀስቃሽ ፖል ኤሪክሰን ጋር ግንኙነት ፈጥራ አብራውም ትኖር እንደነበር ዋሽንግተን ዲሲ በሚገኘው አሜሪካን ዩኒቨርሲቲ ገብታ በዚህ የአውሮፓ ዓመት መጀመሪያ ላይ በዓለም አቀፍ ግንኙነቶች ማስተርስ ዲግሪ መያዟ የተገለጸ ሲሆን ይሁን እንጂ የሩሲያ ሰላይ ሆና የዩናይትድ ስቴትስን ብሔራዊ ውሳኔ ሰጪ ተቋማት ዘልቃ በመግባት የሩሲያን ጥቅም ለማራመድ አድራጎት ታከናውን እንደነበርና ከሌሎች የሩሲያ ሰላዮች ጋርም ግንኙነት እንደነበራት የፍትህ ሚኒስቴር በክስ ዶሴው ውስጥ ጠቅሷል። ቡቲና ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አላቸው በተባለ ግንኙነት ምክንያት በዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀብ ከተጣለባቸው ሩሲያዊ የቀድሞ እንደራሴ ስር ስትንቀሳቀስ እንደነበርም ክሱ አሳይቷል። ምንም እንኳ ቡቲና በቀረቡባት ክሶች ጥፋተኛ አይደለሁም ስትል ቀደም ሲል ቃል ሰጥታ የነበረ ቢሆንም የአሁኑ ስምምነቷ ግን ያንን የሚለውጥ ሊሆን እንደሚችልና በፕሬዚደንት ትራምፕ የምረጡኝ ዘመቻ ላይ የተያያዘውን ምርመራ ጠለቅ ወዳለ ምዕራፍ ሊያሸጋግረው እንደሚችል እየተሰማ ነው።
የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ በሀገራቸው ከአውሮፓ ህብረት መውጣት ጉዳይ ላይ ለፓርላማው ትላንት ለማቅረብ አስበውት የነበረ እቅድ እንዲተላለፍ ካደረጉ በኋላ ዛሬ ከሌሎች የአውሮፓ መሪዎች ጋር ሲመክሩ ውለዋል። ከሆላንድ ጠቅላይ ሚኒስትር ማርክ ሩተ ጋር አድርገውታል በተባለ ፍሬያማ ውይይት ጠቅላይ ሚኒስትር ሜይ ከሕግ መምሪያቸው በመጪዎቹ 10 ቀናት ውስጥ ሊያቀርቡ ይችላሉ በተባለ እቅድ ላይ መምከራቸውን ቃል አቀባያቸው ተናግረዋል። ሜይ ከጀርመን ቻንስለር አንግላ መርክልና ከአውሮፓው ምክር ቤት ፕሬዚደንት ዶናልድ ተስክ ጋርም እንደሚገናኙ ተገልጿል። ሚስተር ተስክ ከእንግሊዝ ጋር አዲስ ድርድር የማድረግ ሐሳብ እንደሌላቸው በትዊተር አሳውቀዋል። እንግሊዝ በቀደመ ውሳኔዋ መሠረት የፊታችን መጋቢት 18 ከአውሮፓ ኅብረት ጠቅልላ መውጣት የሚኖርባት ሲሆን፣ ይሁን እንጂ ሐሳቧን የመቀየር ፍላጎት ካላት አሁንም መቀየር እንደምትችል የአውሮፓ የፍትሕ ችሎት ትላንት ውሳኔ አሳልፏል።
ፈረንሳይን ሲንጣት ከከረመው ጸረ መንግሥት ተቃውሞ በኋላ ፕሬዚደንት ኢማኑኤል ማክሮን ዛሬ ለመጀመሪያ ጊዜ ወጥተው ባደረጉት ንግግር በርካታ የምጣኔ ሀብት ማሻሻያ ቃሎችን ገብተዋል። ይሁን እንጂ ሥልጣናቸውን እንደማይለቁ ተናግረዋል። በእርግጥ ሰዎችን በንግግሮች ያስቀይሜ ሊሆን ይችላል፣ ለዚህ የራሴን ኃላፊነት ወስዳለሁ ብለዋል ማክሮን በዛሬው ንግግራቸው። የግብር ጭማሪ ሐሳባቸውም ፍትሐዊ አይደለም ሲሉ አምነዋል። ይሁን እንጂ የሰሞኑ ቁጣ የገነፈለው ላለፉት 40 ዓመታት በተለይ በገጠሪቱ ፈረንሳይ ውስጥ ውስጡን ሲንተከተክ ከቆየ በኋላ ነው ብለዋል።
በመጨረሻም የጃፓን ምጣኔ ሀብት ባለፈው የዓመቱ ሦስት ሩብ ውስጥ በ2.5% ቀንሷል። ይህ በሐምሌ በነሐሴና በመስከረም ወሮች ውስጥ የታየው አጠቃላይ መኮማተር ባለፉት 4 ዓመታት ውስጥ በጃፓን ምጣኔ ሀብት ላይ ከደረሰው ማሽቆልቆል ሁሉ የበረታ መሆኑን ዘገባዎች ጠቁመዋል። ምንም እንኳ ምጣኔ ሀብቱ በ1.2% ሊዳከም እንደሚችል ቀደም ሲልም ተተንብዮ የነበረ ቢሆንም ትላንት የወጣው ሪፖርት ያንን ስጋት ከእጥፍ በላይ አሳድጎት ተገኝቷል። ጃፓን ይህ መንሸራተት ያጋጠማት ፋብሪካዎች ማምረት እንዲያቆሙ ወይም ምርታቸውን እንዲቀንሱ ያስገደዱ የተፈጥሮ አደጋዎች በተከታታይ የደረሱባት መሆኑ እንዲሁም እየወረደ ከመጣው የግዢ ፍላጎትና የኩባንያዎች መዋለ ንዋይ መቀነስ ጋር ተዳምረው መሆኑ ተገልጿል። በዩናይትድ ስቴትስና በቻይና መካከል የተጫረው የንግድ ጦርነትም በጃፓን ምጣኔ ሀብት ላይ ያንን ያህል ባይበረታም ጫና ማሳደሩ ተጠቁሟል። አጠቃላዩ የሀገር ውስጥ ምርትም ከቀደመው ሩብ ዓመት ጋር ሲነጻጸር በ0.6% አሽቆልቁሏል። ይሁን እንጂ ይህ ከዩናይትድ ስቴትስና ከቻይና ቀጥላ ሦስተኛይቱ የዓለም ግዙፍ ምጣኔ ሀብት የገባችበት ፈተና ጊዜያዊ ነው የሚል እምነት እንዳላቸው የምጣኔ ሀብት አዋቂዎችና ተንታኞች እየተናገሩ ነው። ለሰዓቱ ያለን ዜና በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዜናዎቹን አደመጥን። ወደ ኋላ ከሚቀርቡ ዝግጅቶች የአንደኛውን ለቅምሻ
ሀገራችን ላይ ደም ግፊት ለምን በጣም ከፍ እያለ ይሄዳል? ለምን ሰው ህይወቱን ያጣል እንቅልፍ ላይ? ለምን ማታ ስትሮክ ይዘዋል? እነዚህን ሁሉ አልመለስናቸውም። ነገር አንዱ ዋናው ነገር የማታ የትንፋሽ ማጠር ነው። ስለዚህ ይሄ በፓብሊክ ካምፔን ነው የሚሰራው። ኢትዮጵያ እኔ እንደምለው በአገር ደረጃ አገር አቀፍ የእንቅልፍ ሳይንስ እና የእንቅልፍ ጤና ፖሊሲ ያስፈልጋታል በጤና ጥበቃ ስር።
ዶክተር አሰፋ ጄጃው የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። የእንቅልፍ ጦትና የሚያስከትላቸው ውስብስብ የጤና ችግሮች ላይ ትኩረት በሚያደርገው ሐኪሙን ይጠይቁ በሁለተኛው አጋማሽ ይቀርባሉ። አሁን የዕለቱ አብይ ርዕስ ይቀርባል።
የአማራ ሕዝብ ባለፉት ጊዜያት በማኅበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮች ኮስሶ እንዲታይ በሐሰት ትርክት ክብሩ ዝቅ እንዲል ሲደረግ መኖሩ ቁጭት ፈጥሮብናል ይላሉ የባህር ዳር ከተማ ወጣቶች። የአማራ ወጣቶች ኅብረት በባህር ዳር ከሰሞኑ ተቋቁሟል። አስቸር ምስጋናው ዘግባለች።
ባለፉት 27 ዓመታት በአማራ ሕዝብ ላይ የውሸት ትርክት ሲሰራጭ ቆይቷል። በዚህም ክብሩ ዝቅ ብሏል፣ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችም ተጠቃሚ እንዳይሆን ተደርጓል ይላሉ የባህር ዳር ከተማ ወጣቶች። ያለፈው ታሪክ እንዳይደገም እኛ የአማራ ወጣቶች ህብረት በመፍጠር ለወደፊት ማንነቱ ዘብ ልንቆም ይገባል ይላሉ። የአማራ ወጣቶች ህብረት በባህር ዳር ምስረታ ሲካሄድ ወጣት ቴዎድሮስ ጌታቸው ባደረገው ንግግር እንደገለጸው
የአማራ ወጣቶች በአደባባይ በህዝብ ሲስተሚክ በሆነ መንገድ የደረሰበትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ኮሶ እንዲታይ መደረጉ ወጣቱ በአብዛኛው ስራ ፈት እንዲሆን ባልባሌ ቦታ ጊዜ እንዲያሳልፍ ህዝባችን በረሃብ በግጭትና በበሽታ ታጥሮ እንዲኖር ትልቁ ህዝባችን ከክብሩ ዝቅ እንዲል መልካም የሆነው ገጽታው ሲጠላሽበት በቆይታቸው መቆየቱ ቁጭትን ፈጥሮብናል።
ህብረቱ በክልሉ ብሎም ከክልሉ ውጭ ያሉ ወጣቶች የሚሳተፉበት ከማንኛውም ፖለቲካዊና ሃይማኖታዊ ተጽዕኖ ነጻ የሆነ በወጣቱ ጥቅምና ነጻነት ላይ ያተኮረ እንዲሁም የአማራውን ህዝብ ወደፊት ተጣፈንታ የሚወስን ትውልድ ለመፍጠር ነው የተቋቋመው ይላሉ። በህብረቱ ምስረታ ወቅት ያገኘዋቸው ወጣት መማር ሞገስና ጸዳል ጌታቸው
እንደ ባህር ዳርም እንደ ክልልም የአማራ ወጣት ብሎም የአማራ ህዝብ በአንድነት ለጋራ ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች በአንድ ላይ እንዲንቀሳቀስ ለማድረግ የተመሰረተ ማህበር ነው። ይሄንን ለማካሄድ ደግሞ ይሄ ማህበር ትልቅ ሚና ይወጣል ብያምናለሁ። ከዚህ በፊት አከባቢው ላይ ኢኮኖሚ ተጠቃሚነት ይላላ ነው በፖለቲካ ተሳትፎ ስስ የሆነ እንትን ያለው ሶ ይሄ በስብስ በጋራ የመገናኘቱ ነገር እነዚህ ነገሮች ለመቅረፍ የተሻለ አቅም ይኖራል ብያምናለሁ።
አማራ ወጣቶች ህብረት በባህር ዳር ሲቋቋም መሰረታዊ አላማው የተለያዩ ማህበራትን ወደ አንድ በማምጣት የአማራን ህዝብ ሁለንተናዊ ጥቅም ማህበራዊ ኢኮኖሚያዊና ፖለቲካዊ እሳቤዎችን ወይም መሰረታዊ ነገሮችን ጥቅሞችን ለማስጠበቅ ይረዳል። ስለዚህ በዋናነት ለቀጣይ ሀገር ተረካቢ ትውልዶችን ከመመስረት ወይም ከመስራት አኳያ በራሳቸው ሀገራቸውን በራሳቸው ልክ የወደፊቷን ኢትዮጵያ በማሰብ በኢኮኖሚ በማህበራዊ እንዲሁም በተለያዩ የጤና ነክ ጉዳዮች ላይ እንዲሁም በትምህርት የተለያዩ ፖሊሲዎችን ከማስቀረጽ ጀምሮ የአማራን ህዝብ ሁለንተናዊ ጥቅም ለማስጠበቅ ይጠቅማል።
የአማራ ወጣቶች ህብረት በባህር ዳር ምስረታውን ሲያጠቃልል የህብረቱ ሊቀመንበርና ምክትል ሊቀመንበር እንዲሁም 21 የስራ አስፈጻሚ አባላትን በመምረጥ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያና የኤርትራ ድንበር መከፈት ለነጋዴዎች ምቾት የሰጣቸው ይመስላል። ስለ ንግዱ አትራፊነት ግን ጥናት የላቸውም። አንዳንዶቹ በተስፋ አንዳንዶቹም ቦታውን ለማየት ብቻ ንግዱን ጀምረውታል። ራሳቸው እንደሚሉት በሁለቱ ሀገሮች ድንበር ላይ የሚገኘው የአፋር ክልሉ ቡሬ ከተማ ወጣቶች ጦርነቱ ድህነትና እርዛትን አንጥቶብናል ይላሉ። ቀይ ባህርም ለሁሉም ክፍት ሆናለች። ኢትዮጵያውያኑ ለመዝናናት እየተጠቀሙበት ነው። ወደ እነዚህ ቦታዎች ተጉዞ ሁኔታውን የቃኘው ባልደረባችን ተወልደ ወልደ ገብርኤል ብዙዎችን አነጋግሯል። ጽዮን ግርማ ዘገባውን ይዛለች።
ከሀያ ዓመታት በኋላ ድንበሩ ተከፍቷል። ኢትዮጵያውያንና ኤርትራውያኑ መንቀሳቀስ ጀምረዋል። የኮንስትራክሽንና የምግብ ሸቀጥ የያዙ ነጋዴዎች ገዢ ፍለጋ ከኢትዮጵያ ተነስተው አስመራ አንድ ቦታ ላይ ሰፍረው ጥሪ ያደርጋሉ። ከአስመራ ከተማ በስተደቡብ ወጣ ብሎ መርሃኛ የተባለ አዲስ የገበያ ቦታ ተዘርግቷል። ግብይቱ በናቅፋ ጦፏል። ሬገን ለአከ የኮርኒስ እቃዎችን ይዞ ነው ከአዲግራት ወደ አስመራ ሄደው። በገበያው ላይ ያደረገው ቀደም ያለ ጥናት የለም።
ምሰቦች ጊዜ ተሓዘ ስራሕ እዩ።
ከእግዚአብሔር ጋር የተያያዘ ነው። ከሆነ ይሆናል፣ ካልሆነም አይሆንም።
ሌላኛው የኮንስትራክሽን እቃ ነጋዴ በበኩሉ ድንበሩ በመከፈቱ መደሰቱን ገልጾ ለጊዜው ከትርፉ ይልቅ መጠያየቁ እንደሚበልጥ ይናገራል።
በቃ በጻጻሕ ጥራይ ዘለ ሕጂ
ንግዱ ያዋጣ አያዋጣ አናውቅም። ያው በቃ አውዳመት በለው።
ከምስራቁ የመጡ ነጋዴዎችም እንደ ሽንኩርት፣ ብርቱካን፣ ፍራፍሬ የመሳሰሉ ነገሮችን መሬት ዘርግተው ሽያጫቸውን ይዘዋል።
ላን መስፍን እባላለሁ። የመጣሁት ከመታራ ሲሆን ይዤ የመጣሁት ግሬፕ አራንሽ የሚባል ነው። በእውነቱ ከሆነ በሀገራችን በጣም ልዩ ጣዕም ካላቸው መካከል ብርቱካኖች አንዱ ነው። በ15 ናቅፋ እየሸጥን ነው። ለኤርትራ ሕዝቦች ሁሉ በጣም ደስ የሚል ነው። አየሩ በጣም ተመችቶናል። የሀገራችን ምርት ግን በጣም አስደሳች ከሆኑት መካከል አንዱ ነው እላለሁ።
ከዚህ የመርሃኖ ገበያ 700 ኪሎ ሜትር ርቀት ላይ ደግሞ ሌላ ገበያ አለ። የአሰብ ወደብ በነጋዴዎች ሞቅ ብላለች።
ስሜ አስፋው ይሱፍ እባላለሁ። ኢትዮጵያዊ ነኝ። ጫማ ምናምን እየሸኩ ነው። ሳሙና ምናምን እየሸኩ ነው። ቆንጆ ነው።
የምወድ ሽመር ትባላለች።
ነባር ታሰቤ አብዚ 12 ዓመት ጌርናለና።
ለ12 ዓመት ነው እዚህ ቦታ ቡና እየሸጥኩ የኖርኩት። አሁን ድንበሩ በመከፈቱ ደስ ብሎኛል። የተሻለ ነገር ይመጣል ብዬ ተስፋ አደርጋለሁ። ቀይ ባህር ጠልቀው የሚዝናኑም አሉ።
ከድር በዛብህ እባላለሁ። እኔ የመጣሁት ከሰመራ ሎጊያ ነው። የሳምንቱን መጨረሻ ምክንያት በማድረግ አሰብን ቀይ ባህርን ለመዝናናት ነው የመጣሁት።
ከአሰብ ወደብ 75 ኪሎ ሜትር ርቀት ላይ የአፋሯ ቡሬ ትገኛለች። ስራ አጥ የሆኑ ወጣቶች ይበዙባታል።
ስሜ ያው ሐመዱ እባላለሁ። እዚህ የቡሬ ነዋሪ ነኝ። ያው ከለውጡ በኋላ ያው ብዙ እንደምታዩት እንቅስቃሴ አለ። ለ20 ምናምን አመት ያው ተዘግቶ የነበረ መስመር ነው። ምንም አይነት እንቅስቃሴ አልነበረም። አሁንም ቢሆን ያው በከፊል ነው እንጂ ምንም አይነት እንቅስቃሴ የለም ነው። እና የተሻለ የስራ እድል ለህብረተሰቡ መንግስት ይፍጠርልን ብለን ነው የምንጠይቀው። ወጣቱም ስራ ፈት ነው፣ የስራ እድል ቢመቻችልን እያልን ያው ለመንግስት መልእክታችንን በዚሁ አጋጣሚ ለማስተላለፍ እንወዳቸዋለን።
ቢንያም አዳህኖም ቡሬ ውስጥ ነው ያደገው።
ቡሬን ከተማን ክንደይ ክትበፅሕን ክትምዕብልን ዝግባእ ዓዲ ሕጂ ብድኽነትን ፈሪሳን
ቡሬ ከተማ ብዙ ማደግና መበልጸግ የሚገባት ነበረች። አሁን ግን ፈርሳ ሰው ደግሞ በድህነትና በረሃብ ውስጥ ይገኛል። ምክንያቱም ምንም አይነት እንቅስቃሴ የለም። ላለፉት 20 ዓመታት ምንም ሥራ የለም። ሆዳችንን ከፍታችሁ ብታዩት ራሱ ምንም ነገር የለም።
ሌላው ወጣት ደግሞ የድንበሩ መከፈት ለወጣቱ አዳዲስ ቴክኖሎጂዎችን ያመጣል የሚል ተስፋን እንዲሰንቅ አድርጎታል።
ያው በቴክኖሎጂ ብዙ ነገሮችን እንደምናገኝ ተስፋ እናደርጋለን። ምክንያቱም ከባህር የሚገቡ ያው ቴክኖሎጂ አቀፍ የሆኑ ነገሮችን ወደዚህ ይገባሉ ብለን ተስፋ እናደርጋለን። ስለዚህ እኛ ወደፊቱ ያው ትልቅ ተስፋ ነው ይዘን ያለ ነው። ምክንያቱም ብዙ ነገሮች ወደኛ ያው ኤክስፖርት መደረጋቸው አይቀርም። ስለዚህ በጣም ትልቅ ተስፋ አለን። ለዚህ ሰላም ደግሞ ለታገሉትም መስዋዕት ለሆኑትም ትልቅ ምስጋና ላቀርብ እወዳለሁ። አመሰግናለሁ።
ቢንያምም ተስፈኛ ነው።
ይሰርሕ ዘይገላበጥ ሰብ የለን ቁሩብ ትንሽተ ነገር ምትኸውን እናሸጠ እናለወጠ እናበልዐ እናሰተ እዩ ዘሎ።
አሁን የማይሰራ የማይንቀሳቀስ ሰው የለም። ትንሽም ነገር ቢሆን እየሸጠ እየለወጠ ይበላል ይጠጣል። በእርግጥ አሁን ነው የተከፈተው፣ ምንም ነገር የለም፣ ግን መኪናዎች ይንቀሳቀሳሉ። ሰውም ስለሚንቀሳቀስ እየሰራ ነው፣ ይመስገን ነው። ከዚህ በላይ ምን አለ?
ከዚህ በላይ ያደገ ሲመጣ ደግሞ ይስፋፋል የሚል እምነት አለው። ሌላ ወጣት ደግሞ
ስለዚህ አሁን ሁላችንም እየተንቀሳቀስን ያለ ነው፣ ከዚህ የበለጠ እድገት እንጠብቃለን። አገራችንም የሆነ ነገር ደረጃ ላይ እንደምትደርስ ግልጽ ነው፣ አሁን ያስታውቃል። እና ሁላችንም አሁን ያለው ሞራል በቃ ለምሳሌ እድገት ሀገር ፕላን እየመጣ ነው፣ አስፋልት ሊሰራልን ነው ምናምን፣ ቤቶቹ ምናምን ሁሉ ይቀያየራሉ። ብቻ ተስፋ አለ፣ ፉል ነው። እና ምን አለፋ በቃ አሁን ደስ ብሎናል ሁላችንም። ሁሉም አሁን ወጣቱ በተስፋ ሁሉም ተሞልቷል። በቃ ደስ የሚል ነገር ነው ያለው። እነሱም ራሱ እዛ አሁን ደስ ብሏቸዋል፣ እየሰሩ ነው። የእኛ ወደዛ ሂደው ይሰራሉ። ኢቨን ጉሊት ምናምን አድርገው ሁሉ ቲማቲሙን ምኑን ኤልትራ ላይ ቲማቲሙን ምኑን እየሸጡ ነው ያሉት። ደስ ይላል።
ከተማው በድህነት ውስጥ ስለመቆየቱ የወጣቶቹ ፊት ምስክር ነው። ከዚህ በላይ የሚነበበው ግን ተስፋና የስራ ተነሳሽነት ስሜት ነው። አስታርኩሽ ከስንቱ ተናንጌ በተስፋ
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። ጠቅላይ ሚኒስትር ቴሬዛ ሜይ አገራቸው ብሪታንያ ከአውሮፓ ኅብረት አባልነት ስለምትወጣበት ሁኔታ ከኅብረቱ ጋር ባደረጉት ስምምነት የአገሪቱ ምክር ቤት ድምፅ የሚሰጥበትን ጊዜ አዘግይተዋል። ምክንያቱም ስምምነቱ ብዙም ተቀባይነት እንደማያገኝ ግልጽ በመሆኑ ነው ተብሏል። ስምምነቱ በድምፅ ቢሸነፍ ደግሞ የቴሬዛ ሜይን አመራር ሊያከትም የሚችልበትን ሁኔታ እንደሚያመጣ ተገምቷል። ጠቅላይ ሚኒስትሯ ለወደፊቱ ስለሚኖረው የንግድ ስምምነት ተጨማሪ ዋስትና እንዲገኝ ለመጣር ወደ ብራስልስ እንደሚመለሱም ገልጸዋል። ይሁንና የአሜሪካ ድምፅ ዘጋቢ ሄንሪ ሪጅዌል ከለንደን በላከው ዘገባ እንደሚለው የአውሮፓ ኅብረት በአዲስ መልክ እንደማይደራደር ተናግሯል። ብሪታንያ ከኅብረቱ ጋር መለያየት ያለባት በመጪው ግንቦት ወር በመሆኑ መፍትሄ መገኘት ያለበት ጊዜ እየበረረ ነው። አዳነች ፍሳዬ ዘገባውን ታቀርባለች።
ትላንት ሰኞ መደረግ የነበረበት የምክር ቤት ውሳኔ አሁንም ተላልፏል።
በአንድ ነጥብ በሰሜን አይርላንድ ጉዳይ ላይ ሰፊና ጽኑ ስጋት አለን። ስለሆነም ነገ ድምፅ ብንሰጥበት ስምምነቱ በብዙ ድምፅ ተቀባይነት አያገኝም።
ጠቅላይ ሚኒስትሯ ከአውሮፓ ኅብረት ጋር ያደረጉት ስምምነት በብሪታንያ ምክር ቤት ቢሸነፍ ለአመራራቸው አደጋ ነው። ስለሆነም የአየርላንድን ጉዳይ በሚመለከት ከአውሮፓ ኅብረት ተጨማሪ ማረጋገጫ ለማግኘት ለመሞከር በያዝነው ሳምንት ወደ ብራሰልስ ይመለሳሉ። በስምምነቱ በሰፈረው አንቀጽ መሰረት ብሪታንያና የአውሮፓ ኅብረት ስለ ወደፊት የንግድ ውል ስምምነት ላይ ካልደረሱ ብሪታንያ በአብዛኛው በአውሮፓ ህብረት ህጎች መመራት ይኖርባታል። የአውሮፓ ህብረት በበኩሉ ድርድሩ አብቅቷል ባይ ነው። የአየርላንድ ጠቅላይ ሚኒስትር ሊዮ ቫራድካር
የአየርላንድን ጉዳይ የሚያቅፈው የአውሮፓ ህብረት የመውጣት ስምምነት ብቻ ነው ጠረጴዛ ላይ ያቀረበው። ይህን ለመደራደር ከአንድ ዓመት ተኩል በላይ ነው የፈጀው። 28 መንግስታት ደግፈውታል። እንደገና እንደራደር ከተባለም አንዱን ነጥሎ ሳይሆን መላ የስምምነቱን ይዘት ማንሳት ያስፈልጋል ማለት ነው። ነጥሎ ማየት አይቻልምና።
የብሪታንያ ፓውንድ ትላንት በ20 ዓመታት ውስጥ ባልታየ መልኩ አሽቆልቆሏል። የገበያው ሁኔታ የምክር ቤት አባላት ረጋ ብለው በማሰብ የጠቅላይ ሚኒስትሩን የስምምነት ሐሳብ እንዲደግፉ ሊያስገድዳቸው ይችላል የሚል ግምት አለ። ሌሎች ግን እርግጠኞች አይደሉም። የአውሮፓ የፍትህ ችሎት በበኩሉ የመውጫ መንገድ ሐሳብ ያቀረበ ይመስላል። ብሪታንያ ካለ አውሮፓ ህብረት አባላት ፈቃድ በህብረቱ ለመቆየት የመወሰን አማራጭ አላት ይላል። ይህም ወደ ኋላ መመለስ ማለት ነው። አለን ዋግነር
If there is this gridlock in parliament and there's no other way out apart from a no deal
በብሪታንያው ምክር ቤት መፍትሄ ለማግኘት ካልተቻለና ሌላ መንገድ ከሌለ እንደገና ሬፈረንደም ወይም ህዝበ ውሳኔ ማካሄድ ሊያስፈልግ ነው።
ተሬዛ ሜይ ግን ሌላ ህዝበ ውሳኔ እንዲካሄድ የቀረበውን ሐሳብ አልተቀበሉም። ሐሳቡን የሚቃወሙ ሰዎች በሀገሪቱ ያለውን ክፍፍል ያባብሳል ይላሉ። በብሪታንያና በአውሮፓ ህብረት መካከል የተደረገውን ስምምነት የሚቃወሙ የምክር ቤት አባላት ተሬዛ ሜይ በብራሰልስ የሚያካሄዱት ድርድር ከአየርላንድ ጋር የሚኖረውን የድንበር ይዘት በሚመለከት ለውጥ እንዲኖር ማድረግ ይኖርበታል፣ አለበለዚያ ግን ለድምፅ ሲቀርብ መሸነፉ አይቀርም ይላሉ። ብሪታንያ ከአውሮፓ ህብረት ለመውጣት በህዝበ ውሳኔ ከወሰነች 2 ዓመታት ተኩል ያለፉ ቢሆንም ሀገሪቱ ከህብረቱ እንዴት ትውጣ በሚለው ነጥብ ላይ የብሪታንያ ፖለቲከኞች ለመወሰን የቻሉ አይመስልም። የብሪታንያ ህዝብም ከምንጊዜም በባሰ የተከፋፈለ ይመስላል።
አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
አብዮች እንደምናላችሁ ኃይሌ ይባላለሁኝ። ሰሞኑን መቼም በዜና ማሰራጫችሁ የሚሰማው በትግራይ ውስጥ የተካሄዱ ሰላማዊ ሰልፍ በተመለከተ ነው። እንኳን ሰላማዊ ሰልፍ ማካሄዱም የማንኛውም መብት ቢሆንም ግን በጣም በሚያስተዛዝብ ሁኔታ የተካሄደ በመሆኑ በጣም ቅር የሚያሰኝና ከዚህ ቀደምም ተደርጎ የማያውቅ ለሁለት ወራት ጊዜ ውስጥ በተከታታይ በቤተ ክርስቲያንም በስታዲየሙም በየቦታውም መካሄዱ በጣም አስቸጋሪ የሚያስተዛዝብ ነው። ምክንያቱም ላለፈው 28 ዓመት በኢትዮጵያ ውስጥ ብዙ ስቃይና መከራ ሲደርስ፣ ብዙ ህይወት ሲጠፋ፣ ብዙ ንብረት ሲመዘበር፣ ብዙ የህዝብ ስቃይ በግፍ ለዓለም በሚታይበት ጊዜ አንዲት ቀን እንኳን ተቃውሞ የማያውቅ በሰው ልጅነት እንኳን ተቃውሞ ማውቁ ዛሬ የኢትዮጵያ ህዝብ ለራሲዎችን እንዲጠየቁ በመጠየቁ እነዚህን የሰረቁ ሰዎችን ሽጎ ይዞ ልንገነጠል ነው፣ ልንሄድ ነው፣ ምንም ነው እያሉ የሚያደርጉት ነገር በጣም ደካማ ነው። የትግራይ ህዝብ እዚህ ህዝቡ እንዲህ በቀላሉ የሚበገር ህዝብ አይደለም። ተሰብስቦ የታሰረና የተያዘ መሆኑን የምናውቀው ነገር ነው። እነዚህን መጥፋት መቻል አለበት። አለበለዚያ ግን ችግሩ የባሰ ይሆናል።
ሄሎ ቮይስ ኦፍ አሜሪካኖች፣ የጠቅላይ አቃቤ ህግ ኮሚኒኬሽን ዳይሬክተር የሰጡት አስተያየት አዳምጫለሁ። የትግራይ ህዝብ የሚለው ባጭሩ ሜቴክ አይሮፕላን ሲገዛ፣ መርከብ ሲገዛ፣ ይህ ሁላ ነገሮች አደረገ ሲባል ጠቅላይ ሚኒስትሩ ሳያውቅ ወይም ሳይደግፉት ሊያደርግ አይችልም። ቦርድ ሰብሳቢው ምክትል ጠቅላይ ሚኒስትርን ደመቀ መኮንን ሳይ የሌሉበት ሊያደርግ አይችልም። ካደረጉም ማስቆም ይችሉ ነበር። ይህ ባለማድረጋቸው ጥፋተኛ ናቸው፣ ወንጀለኞች ናቸው የሚሉት እንጂ እሳቸው እንደሚሉት አይደለም። የድህነትን ማካለት በተመለከተ ጠቅላይ ሚኒስትሩ ሳያቅ ምንም ነገር አይደረግም፣ ከተደረገም አባይ መከታተላቸው ብቻ ተጠያቂ መሆን አለባቸው ነው ጥያቄው። ይሄን ነው የተሰጠው አስተያየት እንጂ በሌላ መልክ አሁንም ሌላ ነገር ባያመጡ ጥሩ ነው። አመሰግናለሁ።
በቪኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ? በኢትዮጵያ በእርስ በርስ ግጭት ምክንያት የሚያልቀታው የየክልል ባለስልጣናት ሂደው የሚማጽን እናቶችን አነጋግራችኋል። የአማራ ክልል መንግስትና የትግራይ ክልል መንግስት የሚያደርግ የእርስ በርስ በጣም መፈላለግ ይቁም። የመልካም አስተዳደር ችግር የሚፈታው አሁን አይደለም። አማራ አንደማጣና ኮረም ወልቃይት ሌላም በደቡብ ኢትዮጵያ አንደማጣና ኮረም ጠደና ናቸው። ወንድና ወንድም ሲገዳደሉ ማየት እግዚአብሔር አይፈቅድም። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሪዎች ይፈታል። ፓትርያርክ አቡነ ማትያስ ጠደና አንደማጣ ኮረም ናቸው። ወንድና ወንድም እየተገዳደለ ዝም ብለው ማየት እግዚአብሔር አይፈቅድላቸውም። ሃይማኖት በተግባር የዘወትር አድማጫችሁ ገብረ ስላሴ ጌታውን ነኝ ከሰቆጣ ኢትዮጵያ ጋዝ ጅምላ ወረዳ።
ለተሳትፏችሁ እናመሰግናለን። የተከበራችሁ አድማጮች ጻፉ፣ ደውሉ። ስርጭቶቻችንን በዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ማግኘት ትችላላችሁ። በሞባይል ስልካችሁ ኤችኦአርኤን ዶት ቪኦኤ ዶት ኤምኦቢአይ ላይም ማዳመጥ ትችላላችሁ። ዝግጅቶቻችንን በፌስቡክና በትዊተርም ተከተሉን፣ ሐሳቦቻችሁን አንሸራሽሩ። ቪኦኤ አምሃሪክ ላይ አለን። ፕሮዲውሰሩ ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጂስ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለ ነው ሰሎሞን አባትና
እኔም ሰለሞን ክፍሌ ነኝ።
ቀጥሎ የፕሮዲውሰሩ የሙዚቃ ግብዣ ቀርባል። የታደለ በቀለን ሆዴ መላ ነው ፕሮዲውሰሩ የጋበዘን የታደለ በቀለን ሆዴ መላ ነው። አሁን ወደ የሰዓቱ ዋና ዋና ዜና እናልፋለን። ባለፉት 27 ዓመታት ከ36 ቢሊዮን ዶላር በላይ ከኢትዮጵያ በሕገወጥ መንገድ መውጣቱን አንድ አዲስ ጥናት አመልክቷል። ጥናቱ ወንጀሉ ሲፈጸምባቸው የቆዩ መንገዶችንም ይዘረዝራል። የሶማሊያው ፕሬዚደንት ሙሐመድ አብዱላሂ ፎርማጆ ከሥልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋ ቢስ ነው ሲሉ አንድ ከፍተኛ ባለሥልጣን መግለጻቸው ተሰምቷል። ጥያቄው ላይ ፈርመዋል ከተባሉ 92 እንደራሴዎች 14ቱ ስማችን የተጠቀሰው በሐሰት ነው፣ ፊርማችንንም አላኖርንም ሲሉ ዛሬ ተቃውሟቸውን ገልጸዋል። የተባበሩት መንግስታት ድርጅት በሚሊዮኖች ለሚቆጠሩ የሶሪያ ስደተኞችና በቀጣዮቹ ዓመታት ችግረኞችን የሚያስተናግዱ ጎረቤት ሀገሮችን ለመርዳት የ5.5 ሚሊዮን ዶላር ድጋፍ እንዲሰጠው ተማጽኗል። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከፊታችን ታህሳስ 12 የተቆረጠለትን የጊዜ ገደብ እንዲጠብቅ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዴሞክራቲክ ፓርቲው እንደራሴዎች መሪዎች ጋር አካሂደዋል ዛሬ። የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ በሀገራቸው የአውሮፓ ህብረት መውጣት ጉዳይ ላይ ለፓርላማቸው ትናንት ለማቅረብ አስበውት የነበረ እቅድ እንዲተላለፍ ካደረጉ በኋላ ዛሬ ከሌሎች የአውሮፓ መሪዎች ጋር ሲመክሩ ውለዋል። ከሆላንድ ጠቅላይ ሚኒስትር ማርክ ሩተ እንዲሁም ከጀርመን ቻንስለር አንጌላ መርከልና ከአውሮፓ ምክር ቤት ፕሬዚደንት ዶናልድ ተስክ ጋርም ተወያይተዋል። ፈረንሳይን ሲንጣት ከከረመው ጸረ መንግሥት ተቃውሞ በኋላ ፕሬዚደንት ኢማኑኤል ማክሮን ዛሬ ለመጀመሪያ ጊዜ ወጥተው ባደረጉት ንግግር በርካታ የምጣኔ ሀብት ማሻሻያ ቃሎችን ገብተዋል።
በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው የምታደምጡት። አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እንለፍ።
ሐኪሞን ይጠይቁ። የእንቅልፍ እጦትና የሚያስከትላቸው የጤና ችግሮች የተከታታዩ ሐኪሞን ይጠይቁ ቅንብር ትኩረት ነው። በቅርቡ በተለይ በኢትዮጵያውያን ላይ የተካሄደ አንድ ጥናትም መልእክት ያደርጋል። እንቅልፍ የሚነሱ ውስብስብ የጤና ችግሮችን ላልተጠበቁና እስከ ህልፈት ጭምር ሊያደርስ የሚችል የበረታ የጤና ሁከት ሊያጋልጡ የሚችሉ መንስኤዎችን ለመመርመር የተሰናዳ ተከታታይ ቅንብር ነው። ዶክተር አሰፋ ጀጃው ከዋሽንግተን ዲሲ ወጣ ብላ በምትገኘው የሮክቪል ከተማ ፕሪሚየር ስሊፕ ሴንተር የተባለው ልዩ የእንቅልፍ ሕክምና ማዕከል ዳይሬክተርና የሳምባና የእንቅልፍ ሕክምና ልዩ ባለሙያ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱም በሕክምና መላዎቹ ላይ ትኩረት የሚያደርገውን ዝግጅቱን ባለፈው ሳምንት ዝግጅቱ መጨረሻ ባስተዋወቀው ጥያቄ ይንደረደራል።
ዶክተር አሰፋ የህክምና አማራጮቹን ለማየት ለእንቅልፍ ማጣት የሚዳርጉ ችግሮችን ይልቁንም ደግሞ ዋናውን የተለየ ትኩረት የሚሻውን ከአጠቃላይ የጤና ችግሮች ጋር የተያያዘ ብዙዎች በቂ እንቅልፍ ሳያገኙ የሚቀርበትን
በእንቅልፍ ላይ ያሉ ሰዎች መተንፈስ አቅቷቸው ከእንቅልፍ የሚባንኑበትን አይነት ሁኔታ የሚፈጠርበትን ከሁሉም ለየት ያለ ሁኔታ በማየት ብንጀምር
ግለሰቦች ከሚያደርጉት በህክምና እስከሚረዳው ድረስ ዋና ዋና የህክምና አማራጮች የሚሏቸውን ያስረዱት።
ስሊፕ አፕኒያ የምንለው አይነት አለው። በአብዛኛው በኢትዮጵያኖችም ላይ እኛ ሴንተር ላይ ያየ ነው የመተንፈሻ ቧንቧቸው በእንቅልፍ ላይ የሚዘጋ ሰዎችን ነው። ይሄ እንግዲህ ከኩርፊያ ይጀምርና ከዛ በእንቅልፍ በሚተኙበት ጊዜ ማሰላችን በጣም እየዛለ ስለሚሄድ የመተንፈሻ ቧንቧችን ይዘጋል፣ ኦክሲጅን ዝቅ ይላል። ያን ተከትሎ እንግዲህ የስትረስ ሆርሞን የምንለው አድሬናል የምንለው ይመነጫል። በዛ ምክንያት እንግዲህ የደም ግፊት፣ የልብ በሽታ፣ ለስትሮክ፣ ለዚህ የሚያጋልጡ ነገሮችን ያመጣል። እሱን እንግዲህ የምናክመው አንደኛ እያንዳንዱ ሰው በተቻለ መጠን ክብደቱን መቀነስ አለበት እንላለን። ይሄ ነገር ሁልጊዜ ከክብደት ጋር የተያያዘ አይደለም። አብዛኛው ከክብደት ጋር አያያዝም በዓለም ደረጃ ስናየው። ነገር ግን ክብደት እየጨመርን በሄንበት ጊዜ ሁልጊዜ የመተንፈሻ ቧንቧችንም እንደ ሌላው ሰውነታችን አካል ነው፣ የጠበበ ነው የሚመጣው። ስለዚህ ክብደት መቀነስ አንዱ ይሆናል። ሁለተኛው የመተንፈሻ ቧንቧችን እንድንከፍትባቸው መንገዶች ናቸው። ማታ ላይ
የአተነፋፈስ ስርዓታችን እንዳይታወክ በዚህም ምሳቢያ ሊፈጠሩ የሚችሉ ሁኔታዎችን ለማስቀረት ቀድሞ የሚደረግ ጥረት ነው እያስረዱ ነው ያሉት።
አዎ፣ ክብደት መቀነስ አንዱ ነው። አልኮል አለመጠጣት በተለይ ከእንቅልፍ ሰዓት አካባቢ፣ ምክንያቱም አልኮል ደግሞ የማስላችን በጣም ሉዝ እንዲሆን ሪላክስ እንዲያደርግ ነው የሚያደርገው። አንዳንድ ለምሳሌ ከፍተኛ የሆነ የህመም መድኃኒቶችን ወደ ቅልፍ አካባቢ ያለመውሰድ፣ እነዚህ ሁሉ ትንፋሻችንን ማታ ዝቅ ሊያደርጉ የሚችሉ ነገሮች ናቸው። ሁለተኛ በሕክምና የምናደርጋቸው በምን ምክንያት እንዴት አድርገን ነው መተንፈሻውን የምንከፍተው ማታ ነው። ለምሳሌ አሁን በዴንቲስቶች የሚሰራ አፍ ላይ የሚገባ መሳሪያ አለ፣ ኦራል አፕላያንስ ይባላል በእኛ። ያ ዋናው ምንድን ነው የሚያደርገው? ያ አገጫችን ወደ ኋላ ተንሸራቶ ሄዶ ወደ ኋላ ወስዶ መተንፈሻችንን ማታ እንዳይዘጋ ያደርገዋል። ስለዚህ ያችን አድርገው ይተኛሉ ሰዎች እና መተንፈሻ ቧንቧቸው ይከፈታል። ይሄ እንግዲህ ማይልድ ሞደሬት የምንለው መጠነኛ የሆነ የአፕኒያ ደረጃ ላላቸው ነው። ሶስተኛው በጣም የተለመደው እና በዓለም በብዙ ቦታ የምንጠቀምበት አየርን በመጠቀም የአየር ፕሬሽርን በመጠቀም ሲፓፕ ይባላል በእንግሊዝኛ ኤር ፕሬሽር ነው። አየሩ ራሱ በከፍተኛ ፕሬሽር ሲሄድ በትንሽ ማሽን እየተረዳ ማታ እሷን አድርጎ ይተኛል ሰው። አየሩ የመተንፈሻ ቧንቧችንን ከፍቶ ይዘዋል። ይሄ ማለት ኦክሲጅን አይደለም የሚሰጣቸው፣ የኤር ፕሬሽር። ልክ የመኪና ጎማን ድሮ በአየር ፕሬሽር እንደምንነፋው
ግፊቱን ብቻ ነው የሚያገኙት።
ግፊቱን ነው የሚያገኘው። ያ ግፊቱ የመተንፈሻ ቧንቧችን እንዳይጠብና እንዳይዘጋ ያደርገዋል። ይሄ በጣም የተለመደው ነው። ትንሽ መሳሪያ ነች። ብዙ አይነት ማስኮች አሉ። እሱንም በእኛ በኢትዮጵያኖች ላይም አሁን ጥናታችንም እንዳሳየው ባለፈውም የጻፍ ነው ብዙ ኢትዮጵያኖች አሁን እሱን እየተጠቀሙ ነው፣ ከጥሩ ውጤት ጋር ማለት ነው። ወደ እኛ ሴንተር የመጡት ናቸው። አገራችንም እንግዲህ አንድ ሕክምና ቦታ ላይ እሱ ተጀምሯል። ትንሽ መሳሪያውን የማግኘት ችግር እንዳለ ገብቶኛል፣ ግን ወደፊት ወደዛ መሄድ ይኖርብናል። ሶስተኛው የቀዶ ሕክምና ነው። ቀዶ ሕክምናው ከአፍንጫ ሊጀምር ይችላል። መዘጋቱ ከአፍንጫ ከሆነ አፍንጫን የምናሰፋበት በተለይ ደግሞ አሁን ሬዲዮ ፍሪኩዌንሲ የሚባል
በጨረራ አማካኝነት
ሬዲዮ ፍሪኩዌንሲ ይባላል። ቀላል ነው፣ ቢሮ ውስጥ የሚሰራ ነገር ነው። ጥሩ ለውጥ ያመጣል። ስን ሳይዝ መቀነስ ሊሆን ይችላል፣ የትናጋን አካባቢ ማውጣት ሊሆን ይችላል፣ አጥንቶቹም ማስተካከል ሊሆን ይችላል። እንግዲህ የዚህ ሰው መዘጋት እዚህ ቦታ ላይ በሰርጀሪ እሷን ቦታ ብናስተካክላት ይከፈታል ብለን ስናስብ የምናደርገው ነው። ሌላ በቅርብ የወጣ መሳሪያ አለ። ትንሽ ነች፣ ከደረታችን ስር ትተከላለች። ኢንስፓየር የምትባል ነገር ናት። እሷ ትሄድና የምላሳችንን የሚነካውን ነርቭ ስቲሙሌት ታደርገዋለች፣
ትቀሰቅሰዋለች።
እና በደንብ ሪሞት ኮንትሮል ነው አጀስት የምትደረገው እሷ። ኦራል አፕላያንስ የሚባለው ይሄ ፖዘቲቭ ፕሬሸሩ ላልረዳቸው ሰዎች ኢንስፓየር የሚባል የሚተከል ነገር አለ፣ ወደሱ እናደርጋለን።
ምንድን ነው ይህ ያንን ነርቭ በመቀስቀስ የሚፈጥረው ሁኔታ ምንድን ነው? ለየትኞቹ ስሙ ማን ሊረዳ ይችላል?
የመተንፈሻ ችግር ኖሯቸው በአብዛኛው ግን ምላሳቸው ወደ ኋላ እየታጠፈ የመተንፈሻ ቧንቧቸው ማታ የሚዘጋባቸውን ሰዎች ነው። የምላሳችንን ማስል ነው ስቲሙሌት የምታደርገው። ስታደርገው ወደፊት ገፋ ይላል።
የምላስ ጡንቻ ነው።
የምላስ ጡንቻ ነው። እና እሱን ትገፋዋለች። ዝቅተኛ የሆነ አፕኒያ ላላቸው ለእኛ ሀገር ሊጠቅም የሚችል ለምሳሌ በአውስትራሊያ ተሰርቷል። ይሄ በስዊድን አንድ ሁለት ጥናቶች ላይ ተሰርተዋል። የረዥም የሆኑ የሙዚቃ መሳሪያዎች አሏቸው እነሱ ድጅሩዱ የሚባሉ። በእኛ ሀገር እንደ ዋሽንት ልንወስደው እንችላለን፣ ግን አጭር አይደለም። እንደ ዋሽንት ረዥም ነው። እሱን በመንፋት የላይኛውን የመተንፈሻ አካባቢ ያሉ ማስሎቻችንን ማጠንከር እንችላለን።
መቼ ነው አንድ ሰው ከመተኛቱ በፊት ወይስ አዘውትሮ እሱን በማድረግ
መለማመድ አለበት? አዘውትሮ ማድረግ አለበት። ጥናቶች የሚያሳዩት እንደው ለሁለት ሰዓት በቀን ውስጥ እንደዚህ ያን መሳሪያ ይጠቀማሉ። የእነሱ የተጠቀሙት መሳሪያ ረዥም ነው፣ ትንፋሽን በደንብ የሚለካ ነገር ነው። እና እሱን ኤክሰርሳይዝ ማድረግ ይቻላል። እኛም ክሬቲቭ ሆነን የራሳችንን መሳሪያ መስራት እንችላለን። ዋሽንግተን እኮ ከፍ በትልቁ አድርገው ሬዚስታንስ እንዲኖረው
የአየር ቧንቧው ጥንካሬ እንዲኖረው ያን የመለጠጥና የመላላት ሁኔታ ለመከላከል ነው ይህ ጥረት የሚደረገው።
ትክክል። ሌላ በልጆች ላይ ከሆነ በልጆች ላይ በአብዛኛው ከቶንሲላቸው እድገት ጋር ይያያዛል። ቶንሲላቸው እያደገ ሲሄድ ነው በልጆች ላይ አፕኒያ በጣም በጣም ከፍተኛ ጉዳት ነው ያለው። የልጆቹን እድገት ያቀጭጫል፣ የአእምሮ እድገት ያቀጭጫል። እና በሀገርም ደረጃ ስናስበው የልጆቹን እንደው የሚመጣውን የጀኔሬሽኑን አእምሮ ነው የሚጎዳው የኦክሲጅን ማነስ ስለሆነ ስለዚህ አሁን አሜሪካን ሀገር ቶንሲልን ቶሎ ወደ ማውጣት ተሄዷል። ልጆቹ ላይ እድሜያቸው ምናልባት 6 7 ሲደርስ አካባቢ እናረጋዋለን። እና እኛም ሀገር ልጆች ኩርፊያ ካላቸው ትንፋሽ የሚያቆመው ከሆነ ቶንሲላቸው ከፍ የሚል ከሆነ አሁን ቴስቱን አርጎ ኦክሲጅናቸው ዝቅ ካለ ቶንሲላቸው መውጣት አለበት። ወዲያው ነው ራሱ እድገት የሚያሳዩት። ያ ሲሆን እሱ በጣም አስፈላጊ ነው።
በጠቅላላ ህክምና ያለውን ይልቁንም ደግሞ ይህ መመኖሩ የተረጋገጠባቸው ሰዎች የሚረዱባቸውን ልዩ ልዩ አማራጮች ነው እንደየህመሙ ተፈጥሮ የገለጹት ዶክተር አሰፋ። ነገር ግን በርሶም ጥናት ላይ ተቀስ ያደርጉታል እንዲህ አይነቱ የህመም ሁኔታ በቀላሉ ወዲያው የሚታወቅ የተለመደም ያለም ሆኖ ከቅርብ ጊዜ ወዲህ ይበልጥ ህሙማን ለዚህ ስሊፕ አፕኒያ ለሚባለው የእንቅልፍ መቃወስ የተጋለጡትን ለይቶ የማወቁ ሁኔታ የቅርብ ጊዜ እንደመሆኑ በኢትዮጵያ ውስጥ በምርመራው ራሱ የሚያዙ ድል ምን ያህል ነው? ይሄንንስ ደግሞ ቶሎ ፈጥኖ ለማወቅና የሚረዱበት ሁኔታ ለመፍጠርስ ምን ያህል እድል አለ እርሶ እስከሚረዱ ድረስ?
አዎ እንግዲህ እዚህ ላይ ነው ይሄ የፓብሊክ ሄልዝ ችግር እንደምንለው የህብረተሰብ ችግር ነው። አገራችን ላይ ደም ግፊት ለምን በጣም ከፍ ያለ ይሄዳል? ማታ ለምን ሰው ህይወቱን ያጣል? እንቅልፍ ላይ ለምን ማታ ስትሮክ ይዘዋል? የሚነዚህን ሁሉ አልመለስ ናቸው ነገር አንዱ ዋናው ነገር የማታ የትንፋሽ ማጠር ነው። ስለዚህ ይሄ በፓብሊክ ካምፔን ነው የሚሰራው። ኢትዮጵያ እኔ እንደምለው በአገር ደረጃ አገር አቀፍ የእንቅልፍ ሳይንስ እና የእንቅልፍ ጤና ፖሊሲ ያስፈልጋታል። በጤና ጥበቃ ስር ፕሮፖዛልም አሁን አዘጋጅቻለሁ። ፓብሊክ አዌርነስ ያስፈልጋል።
በየደረጃው ሊደረጉ የሚችሉ በቤት ውስጥ የሚሞከሩትን ጨምሮ አስረድተዋል። ከዚህ አለፍ ካለ እነኚህ ሙከራዎች ሁሉ ካረዱ ወደ ጉዳዩ አዋቂ ወደ ህክምና ተጠብብት መምጣት አማራጭ መሆኑን ገልጠን ቀላል የሚመስለው ለህይወታችን መሰረት የሆነው እንቅልፍና እንቅልፍ ሲታጣ የሚያስከትላቸውን ጣጣዎች አስመልክቶ በትክክታታይ ላቀረብ ነው ፕሮግራም ሙያዊ ትንታኔው ለጊዜው አመሰግናለሁ። በሌላ መሰል ሙያውን የሚመለከት ርዕስ እንደምናገኘው ተስፋ አድርጋለሁ። ዶክተር አሰፋ ጀጃው መኮንን እግዚአብሔር ይስጥልኝ። ለዛሬው
እግዚአብሔር ይስጥልኝ። አመሰግናለሁ።
አድማጮች ይህ ውይይት ረዘም ያለ ነው፣ አላበቃም። ሙሉ ለማድመጥ የምትሹ ከድረ ገጻችን ታገኙታላችሁ። ተከታተሉ። አድማጮች እዚህ ግድም የፕሮግራም ማሳሰቢያ ያለን ለጥያቄው መልስ
ኢትዮጵያ የዲሞክራሲ ለውጥ መጀመሯን ብትገልጽም ውስጣዊ ያለመረጋጋት ተጋርጦባታል። በርስ በርስ ግጭት ብዙ ሕይወት ጠፍቷል። ብዙ ሰው ተጎድቷል። በሺዎች የሚቆጠሩ ተሰደዋል። ንብረት እየወደመ ነው። የሕግ የበላይነት ጠያቂ ሰልፎች በየቦታው በተደጋጋሚ እየተደረጉ ይታያሉ። ኢትዮጵያ የጀመረችውን የለውጥ ጎዳናና የገጠሟትን ችግሮች የሚገመግሙ የመፍትሔ ሐሳብ የሚያቀርቡ ምሁራንን ለጥያቄው መልስ ጋብዘናል። በዲላ ዩኒቨርሲቲ የታሪክ መምህር ዶክተር ቴዎድሮስ ኃይለ ማርያም እርሳቸው የብሔረተኝነት አገር ግንባታ አጥኚ ናቸው። የቀድሞ የኢትዮጵያ ዲፕሎማትና የሕግ ባለሙያ ዶክተር ብርሃነ መስቀል አበበ ሰኚ እንዲሁም የመቀሌ ዩኒቨርሲቲ የሕግ መምህር አቶ መኮንን ፍስሐ ለጥያቄዎቻችሁ መልስ ይሰጣሉ። ጥያቄዎቻችሁን በኢሜይል horn@voanews.com በስልክ ቁጥራችን 202-205-9942 የውስጥ መስመር 14 ላኩልን። @voa አምሃሪክ ላይ በፌስቡክ ገጻችንም ጥያቄዎቻችሁን ማስፈር ትችላላችሁ። ጥያቄዎቻችሁ ከነገ በስቲያ ሐሙስ በፊት ይድረሱን። ለጥያቄዎ መልስ ወደ ተከታዩ ዘገባችን እናልፋለን። አሁን ጥቁር አንበሳና የጨረር ሕክምና ችግር። ለካንሰር ችግራቸው የጨረር ሕክምና ለማግኘት በጥቁር አንበሳ ሆስፒታል በረንዳ ላይ ከዓመት በላይ አሳልፈናል ስላሉት ስቃይ የሚናገሩ ሁለት እናቶችን በከትናንት በስቲያ ምሽት ዘገባችን አስደምጠናችኋል። ችግሩ ከአቅሜ በላይ ነው የሚለውን የሆስፒታሉን መልስ የያዘው ተከታይ ክፍል ቀጥሎ ይቀርባል። ማስፋፊያ ይሰራል ከተባለ እንኳ 12 ዓመት እንደሆነ ነው ሆስፒታሉ የሚናገረው። ሲዮን ግርማ ነች ዘገባውን ያዘችው።
የማህፀን ጫፍ ካንሰር ታማሚ በመሆናቸው ከባህር ዳር ለህክምና አዲስ አበባ የመጡትን ወይዘሮ ነጻነት ሲሳይና ለተመሳሳይ ህክምና ከአሰር ላይ የመጡትን ወይዘሮ ባትሪ ፉፋን የጨረር ህክምና ለማግኘት በጥቁር አንበሳ ሆስፒታል ከአንድ አመት በላይ ተራ በመጠበቅ የደረሰባቸው መጉላላት ባለፈው ሳምንት ነግረውናል። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ህክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የህክምና ባለሙያዎችን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ።
የህክምና ባለሙያዎች ይገባሉ ላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛ መሆኑ ጎጂ መሆኑን ራሱ ማያጠቁረ ሰዎች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥተው እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረሰ ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የምንሰጣቸው። ያንን ሁሉን ለመከታተል የተወሰኑ ድርጅቶች አሉ፣ የግለሰብ ድርጅቶች፣ የሀገር በቀል የሆነ ትኖች አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሲሽን አለ። የተወሰኑ ድሃ ነው ሌላ ምንት የላቸው የሚጠራሩትን ወስዶ ያሳድረው አብልተው አጥጥሰው ያመጣቸዋል፣ ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚቀጥበ ለበሽተኛ ለምርመራ ለህክምና እንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው፣ ትልቅ ፈተና ነው። ህክምና ባለሙያዎችም ከሚገባ በላይ ትራውማታይዝድ ናቸው። ሜንታሊ ከሚገባ በላይ በጣም
በጭንቀት ውስጥ ነው ተወጥረው የሚሰሩት።
የጨረሩ ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንድ ይኖራሉ፣ አንዳንድ አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ሀገር እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያን ቶለሬት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው።
በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል።
አሁን በሽተኛው አርሊ መጥቶ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በመንከቱ ብቻ ነው። በኦንሊ ሴንተር ነው ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ ምንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባ በላይ ረዥም ወረፋና እንግልት ነገር የሚደርሰው። ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት 10 ዓመት 12 ዓመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። 5 ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ሕክምና ነገር የለም።
ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርሲቲዎች ሕክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባ ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገየ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ።
ጥቁር አንበሳ ማስፋፊያ ጨምሮ 5 ቦታዎች ላይ አይደር፣ መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ እና ሐረር እነዚህ ላይ 5 ተጨማሪና የጥቁር አንበሳ ማስፋፊያ ከጀመር ወደ 4 ዓመት ነው። ጤና ጥበቃ ሚኒስቴር አሳይመንት ወስዶ ዩኒቨርሲቲ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። 2-3 ሚሊዮን ዶላር የሚሸጥ ማሽን ነው። አስመጠም፣ አስገጠም እና ሌሎች የተያያዥ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። 6 ማሽኖች 3 ማሽኖች ሀገር ውስጥ ገብተዋል። 3ቱን መግባት እየቻሉ ህንጻው ስላላለቀ ነው እንዲቆዩ ያደረግናቸው። በአሁኑ ሰዓት እንግዲህ ግንባታውን በሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው 60% ፊዚካል አፈጻጸም ላይ ነው ያለው።
በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ አሁን ከፕሮጀክት የተሰጠን ከዩኒቨርሲቲ። የጎንደሩ 95% ተጠናቋል። አንድ ወር ነው የተሰጠን። የጅማው 100% ተጠናቆ አንዳንድ የኢንስታሌሽን እና የመሳሰሉት ስራዎች ነው የሚቀሩት፣ እሱ እየተሰራ ነው። የሐዋሳው 95% ተጠናቋል፣ እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደዚህ ነው፣ መስፋፊያው 100% ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረርም ተመሳሳይ። ስለዚህ በሀረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ እየጀመርን ነው። ከማሽን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘው ቶሎ ወደ ፍራ ይገባል የሚያስባሉ። የሐዋሳውና የጎንደሩ አንድ ወር፣ የአይደር ደግሞ 3 ወር ነው ግንባታውን እየጠበቅን ያለ። ስለዚህ ግንባታው በጣም ዘግቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጠናቆ ለማገር ቆይቷል። ማሽኑ የሶስቱን ቀደም እንዳልኩት ወደኋላ ቀርቶ እንዲገባ እያደረግን ነው።
ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ 3 ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉትን ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። የጡትና የማህፀን ካንሰርን በተመለከተ ከጨረር ሕክምናው በመለስ ያለውን የግንዛቤ መፍጠርና ሕክምና ጉዳይ ከሌሎች የጳውሎስ ሆስፒታል የሕክምና ባለሙያዎች ጋር ውይይት አድርገናል። በሚቀጥለው ፕሮግራም እመለስበታለሁ።
አመሰግናለሁ ጽዮን ለዘገባው። ክቡራትና ክቡራን አድማጮች አሁን ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ለማንኛውም አብራችሁን ቆዩ እስከ ፍጻሜው። የሰዓቱን ዋና ዋና ዜና እናሰማችኋለን። ባለፉት 27 ዓመታት ከ36 ቢሊዮን ዶላር በላይ ከኢትዮጵያ በህገ ወጥ መንገድ መውጣቱን አንድ አዲስ ጥናት አመልክቷል። ጥናቱ ወንጀሉ ሲፈጸምባቸው የቆየ መንገዶችንም እንደሚዘረዝር ታውቋል። አሉላ ከበደ ከተጨማሪ ጋር ስቱዲዮ አጠገቤ ይገኛል።
አመሰግናለሁ ሰለሞን። የተሳሳተ የክፍያ መጠየቂያ ማቅረብ፣ ለወጪ ንግድና ለገቢ ንግድ የዋለውን የገንዘብ መጠን ሆን ብሎ ማጭበርበርና ገንዘቡን በህገ ወጥ መንገድ ከሀገር ለማውጣት የሚውሉባቸው ዘዴዎች ናቸው ሲሉ የማክሮ ኢኮኖሚ ጥናት ባለሙያው ዶክተር ኢዮብ ተስፋዬ ያስረዳሉ። ከ200 እስከ 1000 እጥፍ የሚደርስ እጅግ የተጋነነ የግዢ ዋጋ መጠየቅ፣ በህገ ወጥ መንገድ ከፍተኛ መጠን ያለው ገንዘብ ወደ ውጭ ለማውጣት አመቺ ለማድረግ አስመጪና ላኪ ድርጅቶችን በአገር ውስጥና በውጭ ሀገር በማቋቋም በህገ ወጥ መንገድ የወጣውን ገንዘብ በውጭ ባንክ ማስቀመጥ መሆኑን ያስረዱት የምጣኔ ሀብት ባለሙያ በሀገሪቱ የሚካሄዱት ታላላቅ የግንባታ ፕሮጀክቶች ግንባታው ለሚጠይቀው ወጪ የተጋነነ ግምት በማቅረብ የተጠየቀውን ገንዘብ የሚፈቅዱ ወገኖች በበኩላቸው ጠቀም ያለ ጉቦ በመውሰድ በውጭ ባንክ ተቀማጭ ማድረግ የመሳሰሉትን አሰራሮች ዶክተር ኢዮብ ተንትነዋል። አድማጮች፣ ዶክተር ኢዮብ ከአሜሪካ ድምፅ ጋር በሚኖራቸው ቆይታ ሰፊውን ትንታኔያቸውን በነገው ምሽት ያቀርባሉ። ጠብቋቸው።
አመሰግናለሁ። አመሰግናለሁ አሉላ። ለቀሪ ዋና ዋና የዓለም ዜና አርዕስተ ዜና እንቀጥላለን። የሶማሊያው ፕሬዚደንት መሐመድ አብዱላሂ ፎርማጆ ከስልጣን ተነስተው እንዲከሰሱ ለፓርላማው ትናንት የቀረበው ጥያቄ ዋጋ ቢስ ነው ሲሉ አንድ ከፍተኛ ባለስልጣን መግለጻቸው ተሰምተዋል። ጥያቄው ላይ ፈርመዋል ከተባሉ 92 እንደራሴዎች 12ቱ ስማችን የተጠቀሰው በሐሰት ነው፣ ፊርማችንንም አላኖርንም ብለዋል። ስለዚህ ለመቅረብ ባለበት ሰነድ ላይ የአባላት ቁጥር አያሟላም ተብሏል። የዩናይትድ ስቴትስ የተወካዮች ምክር ቤት የመጪውን ዓመት በጀት ለማጽደቅ እስከፊታችን ታህሳስ 12 የተቆረጠለትን ጊዜ እንዲጠብቅ ለማድረግና መንግስቱም እንዳይዘጋ ለማድረግ የታለመው ውይይት ፕሬዚደንት ዶናልድ ትራምፕ ከዲሞክራቲክ ፓርቲው እንደራሴዎች መሪዎች ጋር ተወያይተዋል።
አድማጮች፣ በቀረችን ጥቂት ደቂቃዎች ሙዚቃን ጋብዛችሁ የግርማ ነጋሽን የእኔ ሐሳብ መርጠንላችኋል። በዚሁ በእኛ በኩል ያስተናገድናችሁ ሰለሞን ክፍሌና
እኔም ሶሎሞን አባተ፣
ነገ ረቡዕ ከልዩ ፕሮግራሞቻችን ጋር እንመለሳለን።
ለዛሬ ጤና ይስጥልን። በደህና እምሹ የኔ ሐሳብ I'm gonna go.